ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። ይህ የጋሻ አማራ ድምፅ ራዲዮ ነው። የጋሻ አማራ ድምፅ ራዲዮ በ15360 ኪሎ ሄርዝ በ19 ሜትር ባንድ ወደ እናንተ ዘወትር በሳምንት አራት ቀን ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የምናቀርበው ፕሮግራም አሁን ይጀምራል። ወደ ዕለቱ መርሃ ግብራችን እንገባለን። የዕለቱ መርሃ ግብራችን በመጀመሪያ በዜና እወጃ እንጀምርና በመቀጠል ደግሞ ወደ ዛሬው የውይይት ርዕሳችን እንገባለን።
በአዲስ አበባ የቃና ዘገሊላ በዓልን በማክበር ላይ የነበረ ወጣት በፖሊስ ተገደለ። የአማራ ልዩ ኃይል በገንዳ ውሃ ከተማ አንድን ፋኖ በጥይት ገደለ። የባአዴን የአድማ ብተና ፖሊስ አዛዥና የስለላ ኃላፊ እርስ በርስ በሽጉጥ ተመታተው ሆስፒታል ገቡ። የግዮን ዓመታዊ ክብረ በዓል በጎጃም ግሻባይ የተከበረ ነው። ዕለተ ቅዳሜ ጥር 13 ቀን 2015 ዓመተ ምህረት ላይ እንገኛለን። ጤና ይስጥልኝ አድማጮች፣ ከጋሻ የአማራ ድምፅ ራዲዮ አርዕስቶቹን በማስቀደም ዜናዎቹን ይዤ ቀርቤያለሁ። ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁ። በአዲስ አበባ የቃና ዘገሊላ በዓልን በማክበር ላይ የነበረ ወጣት በፖሊስ ተገደለ። በሸዋ አዲስ አበባ ቦሌ ቡልቡላ የቃና ዘገሊላ በዓልን በማክበር ላይ የነበሩ ወጣቶች በአገዛዙ ፖሊሶች በጥይት ተደብድበዋል። በዚህም አንድ ወጣት በግፍ ሲገደል በርካቶች ቆስለዋል። የኦሮሞ የወረራ አገዛዝ በምዕመናን ላይ በከፈተው ድንገተኛ ተኩስ 3 ወጣቶች በከፍተኛ ደረጃ ቆስለው ሆስፒታል ገብተዋል። የከባድ ቁስለኞች ቁጥር ከዚህም በላይ ሊያሻቅብ እንደሚችል የገለጹት የመረጃ ምንጮች ቀላል ቁስለኞች በርካታ መሆናቸውን ገልጸዋል። ፖሊስ አስለቃሽ ጭስ በመተኮስም ምዕመናኑን ከታቦቱ ነጥሎ በኃይል ለመበተን ሞክሯል። ከፍተኛ ቁጥር ያላቸው መዘምራን በግፍ ታስረዋል። የድብደባውና የስርዓቱ ምክንያትም አረንጓዴ ቢጫና ቀይ የድል ሰንደቅ ዓላማ መያዛቸው እንደሆነም ምንጮች አረጋግጠዋል። በአዲስ አበባ ባለፈው ዓመት በተከበረው የጥምቀት በዓል ላይ በወይብላ ማርያም ወጣቶች ከኦሮሞ ፖሊስ በተተኮሰ ጥይት መገደላቸው ይታወሳል። የአማራ ልዩ ኃይል በገንዳ ውሃ ከተማ አንድን ፋኖ በጥይት ገደለም። ደሴ ንጉስ የተባለ የፋኖ አባል ከአማራ ልዩ ኃይል በተተኮሰ ጥይት ጥር 10 ቀን 2015 ዓ.ም ምሽት 2 ሰዓት አካባቢ መገደሉን የመረጃ ምንጮች አረጋግጠዋል። ሟች በወቅቱ መሳሪያ ያልታጠቀ ጀሌ እንደነበረ የገለጹት ነዋሪዎች በገንዳ ውሃ ከተማ 01 ቀበሌ አቦ ሰፈር አካባቢ ስለመገደሉ አክለው ተናግረዋል። ግድያው በርካቶችን አስቆጥቷል። በዚህም ከተለያዩ አካባቢዎች የጥይት ድምጽ እየተሰማ መሆኑን የገንዳ ውሃ ከተማ ነዋሪዎች ተናግረዋል። የከተራ በዓል በሰላም ተከብሮ ከዋለ በኋላ ምሽት ላይ ይህ መከሰቱ እንዳሳዘናቸው የተናገሩት የአይን እማኞች ግድያውን የፈጸመው ብሎም በዓሉ በተረጋጋ ሁኔታ እንዳይከበር ያደረገው አካል በአስቸኳይ በቁጥጥር ስር እንዲውልላቸው ጥሪ ማቅረባቸውን አማራ ሚዲያ ማዕከል ዘግቧል። የሟቹ የቀብር ስነ ስርዓት ጥር 11 ቀን 2015 ዓ.ም ተፈጽሟል። የባአዴን የአድማ ብተና ፖሊስ አዛዥና የስለላ ኃላፊ እርስ በርስ በሽጉጥ ተመታተው ሆስፒታል ገቡ። የተኩስ ልውውጡ የተደረገው በወያኔ ዘመነ መንግስት የአማራ ክልል ጸረ ሽብር ብርጌድ አዛዥ በነበረው እና በአሁኑ ጊዜ የሁለተኛ ብርጌድ የአድማ ብተና አዛዥ በሆነው ረዳት ኮሚሽነር ዋኘው እዘዘው እና የማዕከላዊ ጎንደር የሰላምና ደህንነት ኃላፊ በሆነው ዳኛቸው በለጠ መካከል ነው። ሁለቱም በከፍተኛ ደረጃ ቆስለው ሆስፒታል ገብተዋል። ድርጊቱ የተፈጸመው ባለፈው ጥር 10 ቀን 2015 ዓ.ም በጎንደር ከተማ ብልኩ አካባቢ ሆቴል ውስጥ እንደሆነም ምንጮች ተናግረዋል። የጠባቸው መንስኤ በግልጽ አልተጠቀሰም። በነበረው የተኩስ ልውውጥ ረዳት ኮሚሽነር ዋኘው ደረቱ አካባቢ፣ ዳኛቸው በለጠ ደግሞ አንገቱ አካባቢ ክፉኛ ቆስለዋል። የግዮን ዓመታዊ ክብረ በዓል በጎጃም ግሻባይ እየተከበረ ነው። የግዮን ዓመታዊ ክብረ በዓል በምዕራብ ጎጃም ሰከላ ወረዳ ግሽ አባይ ከጥር 11 ቀን ጀምሮ በተለያዩ ዝግጅቶች እየተከበረ ይገኛል። ዛሬ ጥር 13 ቀን የበዓሉ የመጨረሻ ቀን ነው። ዕለቱ የአቡነ ዘርዓ ብሩክ የንግስ በዓል የሚከበርበት ጭምር በመሆኑ ከፍተኛ ድምቀትን ተጎናጽፏል። ታላቁን ወንዝ ግዮን ወይም አባይ እንዲሁም ግሽ አባይ ብለው የሰየሙት ጻድቁ አቡነ ዘርዓ ብሩክ እንደሆኑም ገድላቸው ይተርካል። አድማጮች፣ ዜናዎቻችን የእስካሁኖቹ ነበሩ። ጤና ይስጥልኝ።
ለዕለቱ ጉዳይ ስንገር የሰኔ 15 የግፍ እስረኞች ብለን ነው የምንወያየው እና እነሱን በተመለከተ አንዳንድ መረጃዎች ይዘን ወደ እናንተ እናቀርባለን እና ጋሽ ባለው ወደ አንተ ነው የምመጣው። ምን አዲስ ነገር አለ?
አመሰግናለሁ ዶክተር አየነው። እኔ በመግለጽ የምፈልገው በተለይ በቅርቡ አንዳንድ መልእክቶች ወደኛ ይመጣሉ እና እነዚህ የሚመጡ መልእክቶችን እንደው ወሳኝ ናቸው የምንላቸውን በቀጥታ ለሕዝቡ ማካፈል መቻል ስላለብን በሌሎች ሚዲያዎች የሚገለጹ ይመስለኛል። ምክንያቱም ወደ ተለያየ አቅጣጫ የተላከ ይመስለኛል ይህንን ጉዳይ። ስለዚህ እኛም በድርሻችን በተለይ የሰኔ 15 የግፍ እስረኞች አሁንም በከፍተኛ ግፍ ውስጥ በመሆናቸው እሱን አስመልክቶ ህዝብ እንዲያውቀው፣ ህዝብ አውቆ ደግሞ ጥያቄ እንዲያነሳ፣ በታሪክም ውስጥም ይሁን በአጠቃላይ አሁን በሚከናወነው ነገር ላይ ደግሞ ድምፁን እንዲያሰማ፣ እባካችሁ ይህን ስህተታችሁን አትደጋግሙት ብሎ ለመጮህ የሚያስችል ነው እና እኔ እሱ አንድ የደረሰን ነገር የደረሰን በእጅ ጽሑፍ ነው። በእጅ ጽሑፍ የደረሰን ወደ ተገልብጦ በትክክል ለማንበብ በሚመች መንገድ እንዲሆን የእጅ ጽሑፉን አሁን ላንብበው። የሰኔ 15 የግፍ እስረኞች ነው የሚለው ጊዜ ሳልወስድ ባጭሩ ለማንበብ ሞክራለሁ ለውይይታችን እንዲረዳ። የሰኔ 15ቱ የአማራ ክልል የባለስልጣናት የግድያ ወንጀልና ህገ መንግስቱን በኃይል ልትንዱ ነበር ተብለው በመከሰስ በባህር ዳር ሰባታሚት ማረሚያ ቤት ውስጥ የሚገኙት የአማራ ህዝብ ልጆች ከዚህ በፊት ለኢትዮጵያ ህዝብ ነፃነት እና ሉዓላዊነት መከበር ከፍተኛ የሆነ ዋጋ የከፈሉ ናቸው ይላል። እነዚህ የህዝብ ልጆች ከዚህ በፊት በሀገር መከላከያ ሰራዊትም በሌሎችም የጸጥታ ቢሮዎች ሲሰሩ የነበሩ ናቸው። ነገር ግን በወያኔ የግፍ ስርዓት ውስጥ በአማርነታቸው ብቻ ከሀገር መከላከያ ሰራዊትና ከሌሎችም የጸጥታ ቢሮዎች በማንነታቸው ተገፍተው የወጡ ናቸው ይላል። አስከፊውንም የወያኔ ስርዓት በመቃወምና ፊት ለፊት በመጋፈጥ ኤርትራ በረሃ ድረስ በመግባት ለአማራ ህዝብ ነፃነትና ለኢትዮጵያ አንድነት መከበር መስዋዕትነት የከፈሉ ጀግኖች ያሉበት ስብስብ ሲሆን በወያኔ አሰቃቂ ስርዓት ውስጥም ልክ እንደነ ሃምሳ አለቃ አበበ መልክ ያሉ በማዕከላዊ ቃሊቲ በዝዋይ እስር ቤቶች 7 ዓመት በእስር ያሳለፉ የህዝብ ልጆች ያሉበት ስብስብ ነው። ብርጋዴር ጀነራል አሳምነው ጽጌ ወደ አማራ ክልል የጸጥታ ቢሮ ሲገባ የአማራን ህዝብ ከጥቃትና ግድያ እንዲሁም መፈናቀልና ወረራ ለመታደግ ጸጥታውን ለማስከበር በተደረገው ጥሪ መሰረት ወደ ጸጥታው ተቀላቅለው ህዝብን ከሚደርስበት ጭቆና የታደጉ ጀግኖች ናቸው ይላል የደረሰን መልእክት። ከየአቅጣጫው በአጭር ጊዜ በመሰባሰብ በብር ሸለቆ፣ በጃሬ፣ በአመድ በር የልዩ ኃይል ማሰልጠኛዎች ልዩ ኃይል በማሰልጠንና በማደራጀት እንዲሁም በመምራት ትልቅ ሚና የነበራቸው ጓዶች ናቸው። የህወሓት ወራሪን በመመከት በኩል እነዚህ ልጆች ያሰለጠኑት ኃይል ትልቅ ድርሻ እንደነበረው የማይካድ ሀቅ ነው ይላል። አሁን ህወሓት በወረረበት ወቅት ማለት ነው። በወረረበት ወቅት እነሱ ያሰለጠኑት ልዩ ኃይል ነው መክቶ ጀብዱ የሰራው በተለያየ ቦታ ላይ ጦር ኢቭን ማለትም ይሄ ትግራይ ውስጥ የነበረውን ሰራዊት እንደዛ ሌትና ቀን ሲያርዱት ሲሳደድ ሌላው አካባቢ ያለውን ደግሞ ለመደምሰስ ሲሄዱ የአማራ ልዩ ኃይል የፈጸመው ጀብዱ በወቅቱ ሲነሳ ነበረ። ያንን ያሰለጠኑ ልጆችና የመሩ ልጆች ናቸው ይህን የጻፉት። በቤንሻንጉል መተከል ዞን በቅማንት በኬሚሲና በሌሎች አካባቢዎች የአማራ ጭፍጨፋና ጥቃት ለመመከትና ለመከላከል እንዲሁም ቀድሞ ችግሮችን ለመለየት በማጥናት ደረጃ ከፍተኛ የሆነ የመረጃ ስራ የሰሩ ጀግኖች ያሉበት ስብስብ እንደሆነ ሁሉም የአማራ ተቆርቋሪዎች ሊያውቁት ይገባል በማለት በመሆኑም እነዚህን የአማራ የቁርጥ ቀን ልጆች በማሰር እንደነ ብርጋዴር ጀነራል አሳምነው ጽጌ ያሉትን ህይወታቸውን በማጥፋት አማራን ለውርደትና ለስቃይ በባርነት ለመዳረግ ታስቦ እየተሰራ እንደሆነ በውጭ ሀገራት ያሉ የአማራ ምሁራን፣ ለአማራ ህዝብ ነጻነት እየታገሉ ያሉ ድርጅቶች፣ በሀገርም ውስጥ ይሁን በውጭ ሀገራት ያሉ ሚዲያዎች እና አክቲቪስቶች ጠንካራ ትግል በማድረግና በመንግስት ላይ ጫና በማሳደር እነዚህን የህዝብ ልጆች ከስር እንዲለቀቁ ቢደረግ ለህዝብ ኩራት ነው ይላል። እነዚህ ጀግኖች ስናስብ ለአማራ ህዝብ ሲል ውድ ህይወቱን የሰጠውን ብርጋዴር ጀነራል አሳምነው ጽጌን ማሰብ እንደሆነ ሁሉም አማራ ሊያውቅ ይገባል። ትክክለኛ የብርጋዴር ጀነራል አሳምነው ጽጌ ልጆች ያሉትና የእሱን ራዕይ በትክክል የተረዱና የተማሩ ጀግኖች እንዳሉበት ሁሉም አማራ ሊረዳው ይገባል። ከዚህ ውጭ ግን አሳምነው ነኝ የሚሉ ካለ ሐሰተኛ ነው የሚል ሐሳባቸው እዚህ ላይ አለ። እነዚህ ጀግኖች ለሀገራቸው እድሜ ዘመናቸውን ዋጋ ከመክፈል ውጭ ምንም እንከን የማይገኝላቸው ለጥቅምና ለፖለቲካ ነጋዴነት ያልቆሙ ይልቁንም እነሱም ሆነ ቤተሰቦቻቸው በስቃይ ውስጥ እንዳሉ የአማራ ተቆርቋሪዎች ሊያውቁት ይገባል። በሰኔ 15ቱ ክስተት በአማራ ክልል ጠቅላይ ፍርድ ቤት በቀን 3/06/2014 ዓ.ም እና በ29/06/2014 ዓ.ም የጥፋተኝነት ፍርድ በመስጠት በሌሉበት ጉዳያቸውም ሲታይ ከነበሩት ውስጥ ይልና ደው ስማቸውን ለታሪክም ቢሆን ባስቀምጠው እነዚህ ሰዎች በስማቸው ወደ 31 ይደርሳል። ከ31 ውስጥ 25ቱ በእስር ቤት ውስጥ ያሉ ናቸው። ሻምበል መማር ጌትነት ባለፈው የገደሉት ማለት ነው። ሁለተኛ በላይ ሰው ሰፊ ነው። ሶስተኛ ልቅናው ይሁኔ የተባሉት በእያንዳንዳቸው በእድሜ ልክ ጽኑ እስራት እንዲቀጡ ውሳኔ የተሰጠበት ማለት ነው በፍርድ ቤት። አራተኛ ሻምበል ውለታው አባተ ሻለቃድ፣ አምስተኛ ሻለቃ ዳኛው ወርቄ፣ ስድስተኛ ሻምበል ታደሰ እሸቴ፣ ሰባተኛ ሀምሳ አለቃ አበበ መልኬ፣ ስምንተኛ ሀምሳ አለቃ በላቸው ዘውዴ፣ ዘጠነኛ ሀምሳ አለቃ አሰፋ ጌታቸው፣ አስረኛ ሀምሳ አለቃ የነው ታደሰ፣ 11ኛ ሳጅን መልካሙ ባለሟል፣ 12ኛ ኮንስታብል ሙሉጌታ ጸጋዬ፣ 13ኛ 10 አለቃ እያልንህ ገዛኸኝ፣ 14ኛ ወታደር ብርሃኑ ይደጉ፣ 15ኛ 10 አለቃ ፈንታሁን እንድሪስ፣ 16ኛ 50 አለቃ አሊ ሐሰን፣ 17ኛ 50 አለቃ ሲሳይ ገላነው፣ 18ኛ 10 አለቃ ፈቃዱ ምትኩ፣ 19ኛ 10 አለቃ በለጠ ወርቁ፣ 20ኛ 10 አለቃ አሸናፊ ዳኛው፣ 21ኛ ወታደር ይመረሸቱ፣ 22ኛ ወታደር እሸቴ ስዩም፣ 23ኛ ምክትል 10 አለቃ ምስጋናው ገነት፣ 24ኛ 10 አለቃ አባተ ብዙአየሁ፣ 25ኛ ወታደር መንግስቱ መኩሪያው፣ 26ኛ ወታደር መለሰ መብራቱ፣ 27ኛ 50 አለቃ ጥጋቡ ለገሰ፣ 28ኛ ምክትል 10 አለቃ አሊ ኢብራሂም፣ 29ኛ ወታደር መንግስቱ ያሱ፣ 30ኛ 50 አለቃ ልመንህ የኔ ሰው፣ 31ኛ 10 አለቃ ጉልሽ ደምሳሽ የሚባሉ ናቸው። እነኚህ በቁጥጥር ስር ሆነው በተለይ ፍርድ ከላይ በተጠቀሰው መሰረት ፍርድ የተሰጣቸው ናቸው። ያለምንም በደላቸው ለአማራ ህዝብ ነጻነትና አንድነት ስለታገሉ ብቻ በግፍ እንዲፈረድባቸው ተደርጎ በባህር ዳር ማረሚያ ቤት ውስጥ ይገኛሉ። ከዚህ በላይ የተገለጸው በግፍ ፍርድ አልበቃ ብሎ የግፍ ፍርድ አልበቃ ብሎ የአማራ ክልል ጠቅላይ አቃቢ ሕግ ባልደረቦች አንደኛ ታረቀኝ አረጋ፣ ሁለተኛ ሁሉ ስም አዲላ የተባሉ ለፌዴራል ጠቅላይ ፍርድ ቤት በሞት ቅጣት እንዲወሰንልኝ በማለት ይግባኝ ብሎባቸው ወደ ሁለት ጊዜ ቀጠሮ በመስጠት የፌዴራሉን ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ጉዳዩን መርምሮ መዝገቡ ያስቀርባል በማለት ሞት ለመቅጣት ዝግጅት ላይ ናቸው። በመሆኑም ሁሉም የአማራ ሕዝብ ተቆርቋሪዎች ከወዲሁ ለእነዚህ የቁርጥ ቀን ልጆች ከእስር እንዲፈቱ ድምፅ ልትሆኑ ይገባል። ድል ለአማራ ሕዝብ ይላል። የተፈረደባቸው ፍርድ የተወሰኑት 16 ዓመት፣ የተወሰኑት 18 ዓመት፣ የተወሰኑት ከ16 ተኩል በእንዲህ አይነት ነው የተፈረደባቸው። ስለዚህ የፍርድ ቅጣቱን አግኝተው በእስር ቤት የሚገኙ ናቸው። ይሄ አይበቃም ተብሎ እንደገና የሞት ፍርድ ወደ ሞት ፍርድ መቀየር አለበት ተብሎ በነዚህ ወንድሞቻችን ላይ ከፍተኛ እጅግ አስጊ ሁኔታ የሚገኝበት ነው ያለው ሁኔታ። አንደኛ ታረቀኝ አረጋ የሚባለው እና ሁለተኛ ሁሉን ሰው አዲላ የሚባል ሰው አደላ የሚባል ሰው በአቃቢ ሕግ የአማራ ክልል የአቃቢ ሕግ ሰዎች ናቸው። ወደ ፌዴራል ሄዶ ውሳኔው እንዲሰጥበት ከፍተኛ ስራ እየሰሩ ነው ያሉት እና ይህንን ሕዝብ አውቆ ሕዝብ ድምፅ ሊሆናቸው ይገባል። እነዚህ ልጆች አማራነታቸውን ነው በተለይ የቤንሻንጉል፣ የቅማንት፣ የኬሚሴ ትዝ ይላችሁ ከሆነ የዛሬ 3 ዓመት በፊት ከፍተኛ ጭፍጨፋዎች እየተከናወኑ ነበር። በዛ አካባቢ ከፍተኛ የሆኑ እንቅስቃሴዎች እየተደረጉ ነበር አማራን አጠቃላይ ለመውረር። ያንን እንዳይደረግ አማራን እንዳይወረር በከፍተኛ ደረጃ ልዩ ኃይል አሰልጥ ነው በፍጥነት የደረሱ ሰዎች ናቸው። ተለቅመው የታሰሩት በዚህ አመለካከታቸው መሆኑን ነው በአጠቃላይ እየተገለጸ ያለው። በሀሳባቸው በሚሰሩ ስራ የአማራ ልጅ በመሆናቸው ቆራጦች በመሆናቸው ተለቅመው እንዲታሰሩ ሆኗል። ህዝብ ደግሞ ይህንን እያየ ጸጥ ብሏል። ይህንን ጸጥ ማለት ነው የህዝብ ማቆም ያለበት። ዛሬም ፋኖዎችን እያሳሰረ ጸጥ ብሏል። እንዴት ነው ቁማሩን በልተነዋል የሚለው ብሎ የተናገረው ሰውዬ ትክክል ነው ማለት ነው። ይህ ህዝብ እነዚህን አሳስሮ ነው፣ ይህ ወጣት እነዚህን አሳስሮ ነው፣ ፋኖን አሳስሮ ኒን ጀግኖችን አሳስሮ አሳምነው ይላል። አሳምነው ጽጌ የሚችለውን አድርጎ በህይወት የለም። እነኚህ ሰዎች ግን በሌሉበት አማራን ወደፊት ያንቀሳቅሳሉ። በሀሳቡ ደረጃ ነው፣ ሀሳቡ አደገኛ ነው። በፍጹም ወደፊት አማራን ያሳድጋል፣ የአማራን ከፍታ ያመጣል ብለው ስላሰቡ ብቻ እነዚህ ልጆች የማሰልጠን ችሎታቸውን ስላዩና ልዩ ኃይሉን ማዘጋጀት ችሎታቸውን ስላዩ መምራት መቻላቸውን ስላዩ አጠቃላይ የደህንነቱን ዙሪያውን ማጥናትና እንዴት አድርገው መከላከል እንዳለባቸው ስላወቁ እነዚህ ልጆች እስር ቤት እንዲገቡ ተደርጓል። በአዴን ወንጀለኝነቱ ለዚህ ነው ከፍተኛ ወንጀለኝነቱን። እነዚህ ሰዎች አልያዟቸውም ወይ የሆነ ነገር ሲያደርጉ ካሳምነው ጋር ስራ የሰሩ ናቸው ነው፣ ሌላ አይደለም። ስለ አማራ ሰርተዋል ተዟዙረው፣ እነሱ የሚክዱት አይደለም። ሌላ ወንጀል የለባቸው። ስለ አሳምነው ካሳምነው ጋር ሆነው አይደለም ያገኟቸው። ያሳምነው አጠቃላይ ሀሳብ የገባቸው ናቸው እና በተለያየ አቅጣጫ ሄደው ያንን ያስከብራሉ ብለው ስለታመኑ ነው። አንዱ እንግዲህ ያለው ይሄ መረጃ ይሄ ነው። የአማራ ሕዝብ አጠቃላይ በየአቅጣጫው ያለው ይህን ሊገነዘብ ይገባል ባይነኝ። በውስጥም በውጭም ያለው የተለያዩ ነገሮችን ሊጠቀም ይገባል ባይነኝ። ይሄ ነው አየ ነው።
ስለ መረጃው በጣም ነው የማመሰግን። እንግዲህ ግልጽ መረጃ ይዘሃል። ያሰራቸው ብአዴን እና አብይ ናቸው። ምንም ሌላ ነገር የለም። የታሰሩት ለምን እንደሆነ ይታወቃል። ድራማው ሊጠናቀቅ ነበረ። ብአዴንም ሆነ አብይ እንዲጠናቀቅ አልፈለጉም። ለምን? አማራው እየነቃ መጥቷል። አሁን በሚደረገው ድርድርም አማራው እንዲበቀላሎች እንደማይሰጣቅተውታል። ወልቃይትንም ራያን አማራው ታጥቋል ነው የሚያስ ስለዚህ መሪ የተባለ ነገር ሁሉ አማራ እንዳይወጣለት መሪውን መብላት አለባቸው። መሪውን እንደ ድመት የሚያስበላው ግልጽ ነው፣ ብአዴን ነው። እነኚህ ሰዎች አሁን ሞት ካልተፈረደልኝ እያለ ያለው ብአዴን እና አብይ ጨምሮ ማለት ነው። እሱ ነው የሚያዛቸው። ዞሮ ዞሮ ብአዴን ነው። ማንም አለ አሁን የጠራቸው አቃቤ ሕጎችን በብአዴን ትእዛዝ ነው። የወረቀት ስራ ሰርቶ ያው ተላላኪ ናቸው፣ ይሄዳሉ። እነኚህን ካልገደልኩኝ መሪ ይወጣሉ ለአማራ እና ጥያቄው ለአማራ ህዝብ ነው። የአማራ ህዝብ መሪውን እያስበላ እስከ መቼ መቼ ነው? አሁን እንኳን ያሉትን የፋኖ አመራሮች መንግስት እንዴት እያደባ እንደሆነ ይታወቃል። ከወልቃይት ጀምሮ ከነ ኮሎኔል ጀምሮ መንግስት ምን እንዳደፈጠ ይታወቃል። አለም እንዴ ቀን የሚጠብቀው ሁሉንም አመራሮች ለመምታት እንግዲህ እየሰማን ያለ ነው። አለም ሻለቃ መሳፍንትንም እየፈለጓቸው ነው ያሉት። በወሎ በኩልም ደግሞ ነምሬ ወዳጆን ቀን እየቆረጡላቸው ነው ያሉት። ምን ሊያደርጉ እንደሚችሉ ለምን አማራው መሪዎቹ ሲበሉ ዝም ስላለ ነው። ዋዋ ጉቤ ሲበላ ዝም፣ ጀነራል ሰምነው ሲበላ ዝም፣ ሻለቃ አስቻለው ሲበላ ዝም፣ አሁንም አሳስረን ዝም። መልሱን እንግዲህ ለአማራ ስለሆነ የምንተው ወደ መፍትሄው ብናተኩር ይሻለኛል። እና
ጠበቅ እንዲያው እዚህ ላይ ጠበቃቸውን ለማነጋገር ሞክር ያለው በስልክ እና እሳቸው የሚሉት የሁሉም ጠበቃ ባይሆኑም የተወሰነው ጠበቃ ያው በዛ ውስጥ የሚሳተፉ ማለት ነው ለማነጋገር ሞክር ያለው ገርሟቸዋል። ያው ከፍርድ ሂደቱ በፊት ምንም ማረልስ እንደማይችሉ ያንን ለማለት አሁን ጊዜው አይደለም ብለውኛል። ያን ለመግለጽ አሁን ጊዜው አይደለም፣ ግን አሳዛኝ ነው ጉዳዩ በሚል ገልጸውታል እንጂ አነጋግሬያለሁ ጠበቃውንም። በጣም ትሁት ሰው ናቸው ጠበቃው፣ አነጋግሬያለሁ።
በጣም ነው የማመሰግነው። እንግዲህ ያው ተጨማሪ መረጃም ሲኖር እንደምታደርሰን እተማመናለሁ። እንግዲህ ወደ መፍትሄው እንዙርና እስቲ መፍትሄውን አንተ እንግዲህ አቅርብልን። አንተስ በአንተ ምን ይሰማል?
ብአዴን ምን ያህል ለዚህ ለአማራ ህዝብ ከፍተኛ የሆነ በደል ፈጻሚ መሆኑ ግልጽ ነው። ምንም የሚያጠያይቅ ጉዳይ አይደለም። ጥቅመኞች ብቻ ካልሆኑ በስተቀር በትክክል ለሚያስቡና ለአማራ ህዝብ የደረሰበትን ሁኔታ አይተው የሚቆሙት ሁሉ በቀላሉ የሚረዱትና የሚናገሩት ነገር ነው። ደው እኔ የሰኔ 15ቱ በእውነቱ አንዳንድ ነገር ስታይ እጅግ የሚያበሳጭ ነው። ምን ያህል የተቀናጀ ነገር መሆኑን የተቀናጀ ግድያ መሆኑን እና ለምሳሌ አንዱ ዚጋ የተናገረውን ደው ብጠቅሰው ምን ይላል? የሰኔ 15 ግድያ እና ሰኔ 15 2011 ዓ.ም ባህር ዳር በዳር በክልሉ ፕሬዚዳንት ዶክተር አምባቸው መኮንን አቃቢ ህግ ምግባሩ ከበደ እና የፕሬዚዳንቱ አማካሪ እዘዝ ዋሴ ላይ የተፈጸመው ጭካኔ ከአሳምነው ባሻገር ያለውን የተጨከነ የጭካኔ የተጠናወተው ግድያ መላው አማራ ህዝብንና ተቆርቋሪዎችን ልብ የሰበረ ከመሆኑም በላይ ይላል። ይሄ ታሳሪ ነው፣ ይሄ የታሰረው ነው። ይሄን የሚለው ጀግኖችንና ጠንካራ ታጋዮችን እንዲያጣ መደረጉ በታሪክ ተመዝግቧል። በተጨማሪም የክልሉን ህዝብ ግራ ያጋባ ጽንፈኛ ወሬ ጉልበት አግኝቶ አማራን ለመከፋፈል ከፍተኛ ሻጥር ተሰርቶበታል። በእርግጥም ይህ ዕለት የክልሉን ሰላምና ደህንነት የማስጠበቁን ጥሪ ተቀብለው የጸጥታ መዋቅሩን ለማጠናከር ልዩ ኃይሉን በማሰልጠንና በማደራጀት ከፍተኛ ሚና የነበራቸውን የጦር መኮንኖችና የጸጥታ አባላቱ ለስር እንዲዳረጉ የተሰረበት ጥቁር ቀን ሆኖ በታሪክ መስፈር አለበት ወይንም መስፈሩ አይቀርም ይላል። ይሄ ታሳሪው ነው። ታሳሪው ምን ያህል ይሄ ነገር ምን ያህል እንደሚያንገበግበው የተፈጸመው ነገር እንኳ እንዴት እንደሚያንገበግበው እዚህ ላይ ይገልጻል። ምን ያህል እያንዳንዱን ነገር ያስቀምጣል። ምን ያህል የሚያንገበግብ መሆኑን እነኚህ የተፈጸመው አጠቃላይ አማራ መዋቅር እንዲመታ የማድረጉ የጸጥታ መዋቅሩ እንዲመታ የማድረግ እንቅስቃሴ የተደረገው በአመራሮች ላይ የተፈጸመውን ግድያ እንዴት እንደሚ በታሪክ ውስጥ ብሎ ያስቀምጠዋል። ስለዚህ እነኚህ ልጆች ተፈርተው ነው የተያዙት። ብአዴን ምን ያህል የፈራ መሆኑንም በዚህ ደረጃ ማየት ይቻላል። እሱ ብቻ አይደለም። ዛሬ በዛን ጊዜ የነበሩ ሰዎች በእውነት እውነቱን ለምን አይናገሩም? እውነቱን ለምን አይናገር? እነ ኮሎኔል አለበል አማረ፣ እነ ኮሎኔል ማርየ በየነ፣ አቶ ላቀ አያሌው፣ አቶ ዮሐንስ ቧያለው እና ኮሚሽነር ዋኛው አዘዘው እና ምክትል ኮሚሽነር ደስዬ ደጀኔ፣ እነዚህ የመሳሰሉ ምክትል ኮሚሽነር ጥበበ ኃይሉ፣ ረዳት ኮሚሽነር አሪያ ካሴ፣ እነኚህ ሁሉ በታሪክ ውስጥ ለእውነት ተብሎ የሚጠየቁበት ታሪክ ይመጣል። ያውቃሉ፣ እውነቱን እያወቁ ነው እነኚህ ልጆች በእስር ቤት ውስጥ እንዲማቀቁ የሚደረገው። በሐሰት ተከሰው በሐሰት እነዚህ እንግዲህ የብአዴን ሰዎች ናቸው። በሐሰት ተከሰው እንደገና ፍርድ እንኳ ፍርድ ላይ ተፈርዶባቸው እስር ቤት ሆነው እንኳ ከእስር ቤት እንደገና አውጥቶ የሞት ፍርድ መፍረድ አለብን። ይሄ ሁሉ የአማራን ንቀት ያሳያል። ሴራውን በደሉን የሚፈጽመው ሌላ፣ የሚገለው ሌላ፣ እንደገና ደግሞ ልጆችህንም የምታጣበት ሁለት አቅጣጫ ስለት ያለው ማለት ነው። እዚህ ይገልሃል፣ እንደገና እነዚህንም ደግሞ በወንጀል ሌሎችን ደግሞ በወንጀል ተጠርጥረው እስር ቤት እንዲገቡ አማራ ሰው አልባ እንዲሆን የሚደረግበት ቅመማ ነው እየተቀመመ ያለው እና ይሄን ማስቆም ያለበት አማራው ነው። ብአዴን እንዴት መሆን አለበት? የዚህ ሁሉ መከራ የዳረገን ማን የሚል ጥያቄዎችን ነው እና መፍትሄው ምንድን ነው የሚል ነው። መፍትሄው የአማራ ሕዝብ አንደኛ ለውጥ ማምጣት አለበት። ለውጥ መምጣት አለበት። የዚህ ሁሉ ግፍ ውጤቱ እንትን ለውጥን ሌላ ነገር ሊሆን አይችልም። ስለዚህ ለውጡ ሊመጣ የሚችለው ደግሞ በተቀናጀ መንገድ በተለያየ አቅጣጫ ሁሉም የየራሱን የድርሻ መወጣት ሲችል ነው። የኢትዮጵያ መከላከያ ሰራዊት ውስጥ ያለው መለዮ ለባሽ አማራ መለዮ ለባሽ፣ የልዩ ኃይሉ ከአመራር እስከ ተራ ወታደር፣ የፖሊስ ሰራዊቱ ከወገኖቹን ከማሰርና ከማሳደድ ወንድሞቹን ከማሰርና ልጆቹን ከማሰርና ከማሳደድ ይልቅ የለም አማራ አደገኛ ሁኔታ ላይ ነው ያለ ብሎ ጊዜያዊ ጥቅሙን ትቶ ቀጥታ ዘላቂ ጥቅሙ የህዝቡና የአገሩ ጉዳይ ሆኖ እሱ ከህዝቡ ጋር መቀላቀል ሲችል ካድሬው ይሄ የበታች እታች ያለው ካድሬ አይ እኔ ነኝ እኮ የእኔ ቤተሰብ ነው እኮ የሚገደለው ማን እኔንም አይተውኝም ብሎ አስቦ እሱም ከህዝቡ ጋር ተቀላቅሎ መስራት የሚችልበት ሁኔታ ሲመጣ እነዚህ ላይ ዘራፊዎች ናቸው ላይ ያሉት በሀብት የደለቡ ልጆቻቸው በተሻለ ትምህርት ቤት የሚማሩ የተሻለ ቦታ ላይ ለጸጥታቸው ለምናቸው በተደራጀ መንገድ ሰላማቸው ተጠብቆ የሚኖሩ ገንዘብ ይነስም ይብዛ ወደ ውጭ ሀገርም ቢሆን በመጠኑ አስቀምጠው ነገ ዛሬ ችግር በመጣ ጊዜ አምልጠው ለመሄድ የተዘጋጁ ማለት ነው። እነዚህን ማስወገድ መቻል ለአማራ የሚጠቅሙ ስላልሆነ ምክንያቱም ነገ ትተዋት ይህንን ህዝብ ትተውት ነው የሚሄዱት። ትተውት ያልሄዱት ደግሞ የማያመልጡት ለፍርድ ይቀርባል። ይሄ የማይቀር ጉዳይ ላይ ህዝቡ ግን እድሜውን የሞቱንና የስቃውን ከማራዘም ይልቅ ህዝቡ የህዝባዊ እምቢተኝነቱን ተቀላቅሎ የህዝባዊ እምቢተኝነቱን እንዲነሳ አድርጎ ወጣቱም፣ ምሁሩም፣ ማን በየትኛውም ገበሬውም ወይንም ነጋዴውም በጋራ ሊነሳ የሚችልበት ሁሉም በየአቅጣጫው የየራሱን ድርሻ ሊወጣ የሚችልበት ካድሬው የራሱን ድርሻ ሊወጣ የሚችልበትን ስራ መስራት፣ ምሁሩ የራሱን ድርሻ ሊወጣ የሚችልበት፣ ተማሪው የዩኒቨርሲቲ ውስጥ ያለው የሚገኘው አማራ ተማሪ ይህን ጉዳይ ሌላው እንዲያውቀው የማድረግ ሌላው እንዲረዳው የማድረግ እምቢ ወደ ማለት ሊሄድ የሚችልበት ሁኔታ፣ የ12ኛ ክፍል ተማሪዎች የ10ኛ ክፍል ተማሪዎች እምቢ ሊል የሚችልበት የሃይስኩል ተማሪ እምቢ ብሎ ሊነሳ የሚችልበት ሁኔታ መኖር መቻላል። ወላጆቹ ከተማሪው እኩል ሊሰለፍ የሚችል የነፃነት ጉዳይ ስለሆነ ይሄ በተቀናጀ መንገድ ሊመጣ ይገባል። በዚህ ውስጥ ግን ዋናው የመለዮ ለባሹ እምቢ ባይ ሊወጣ ይገባል።
በገባን መጠን ለአማራ መፍትሄ ያለውን ይዘን እንቀርባለን እና ስለምታዳምጡ እናመሰግናለን። መልካም ጊዜ ነው።